የእግዚአብሔር ስም ብሩክ ይሁን። የጌታ ስም ከፍ ከፍ ይበል። ዛሬ የተዘጋጀሁበት ላስተምራችሁ የጌታ ዳግም ምጽአት የሚል ነው። ጌታ ኢየሱስ ክርስቶስ ተመልሶ ይመጣል። የእግዚአብሔር ስም ብሩክ ይሁን። ጌታ መስዋዕት ለመሆን በዚህ ምድር ላይ መጣ። መስዋዕት ሆኖ አልፏል። ለመስዋዕትነት ነበር የመጀመሪያ የመጣው። በኋላ ሁለተኛ ደግሞ ዳግም ይመጣል። ሁለተኛ ዳግም ከመምጣቱ በፊት ደግሞ በመሃል አለ ንጥቀት የሚባል ወይም ራፕቸር የሚባል አለ እና መጽሐፍ ቅዱስ የገለጠው ሚስጥር የነበረውን ተሰውሮ የነበረ ሚስጥር ለሐዋርያው ጳውሎስ የተገለጠውንም እናያለን። የአዲስ ኪዳን አማኞች ስለሆን የአዲስ ኪዳን ቤተክርስቲያን ግልጽ አርጋ ነው ነገሮችን ማየት ያለባት እንደ እግዚአብሔር ቃል እና እኔም የማምነውን እና የተረዳሁትን ነው የማስተምረው። ሁሉ ፐርፌክቶኛ ቃለው ብዬ አላቅም። እንደሱም ልሆንም እንደማልችል አምናለሁ። ግን ሁልጊዜ ከመረዳት ወደ መረዳት እየሄድ እንደምንመጣ እየተማርን እያስተካከልን እንደምንመጣ አምናለሁኝና እኔም ማምነውን ሁልጊዜ ማስተምረው ተረዳሁትን ደግሞ መግለጥ በቻልኩበት አቅም ማለት ነው። የእግዚአብሔር ስም ብሩክ ይሁን። እንጸልያለን። ጸልዬ ነው የምጀምረው። እግዚአብሔር አምላካችን ሆይ እናመሰግናለን። ክብርን ሁሉ ከዘላለም እስከ ዘላለም ለአንተ እንሰጣለን። ጌታ ሆይ አንተ ለልጆች መልካም አምላክ ነህ። ሁል ጊዜ መልካም ነህ። እንዳንተ ያለ አምላክ የለም። የምትናገር፣ የምትሰማ፣ የምትመልስ አምላክ ነው ያለህን እና ጌታ ሆይ እናመሰግናለን። እስካሁን ጊዜ ሰዓት ድረስ ወንድሞቼ እህቶቼ በስርህ በእግሮች ስር ቁጭ ብለው ጌታ ቤትህ ነገር ስለሚመለከታቸው ያንተ ወንጌል ስለሚያገባቸው እግዚአብሔር ወይ የሞትክበት ደም የፈሰሰለት ቀላል ነገር ስላልሆነ እግዚአብሔር ወይ በዚህ ስሜት በዚህ መንፈስ ሆነው እስካሁን ድረስ ቁጭ ብለው መነጋገር ስለቻሉ ብዙ የሰይጣን ስራ ስለፈረሰ የጌታ ሆይ የሰይጣን ሐሳብና ዓላማ ስለፈረሰ አመሰግንሃለሁ። ክብርን ሁሉ ሰጥሃለሁ። አሁንም ጌታ በፊትህ ቁጭ እንላለን አለን በፊትህ መንፈስ ቅዱስ አንተ ራስህ እንድታስተምረን ወደ እውነት እንድትመራን ጌታ ሆይ ስጋና ደም ይህን ሊገልጽ አይችልም። አንተ ነህ የምታስተምር፣ አንተ ነህ ወደ እውነት የምትመራና አንተን እንጋብዝሃለን፣ እውቅና እንሰጥሃለን፣ ራሳችንን በእግሮች ስር እናደርጋለን። ስለዚህ ጌታ ራስህ እንድታስተምረን እንድትመራን አይኖቻችን እንድትገልጥ በጨለማችን ላይ እንድታበራ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጊዜውን ሰዓቱን ሁሉ ለአንተ ሰጠው። ይሄን የማይወዱ ክፉ ኃይላት ሁሉ በስም ስልጣን የታሰሩ ይሁኑ። ማንኛውም ክፉ የእግዚአብሔር ቃል ሲነገር የማይወድ ሰዎችን መንፈስ የሚያጣምም ማንኛውንም የክፉ ኃይል በስም ስልጣን እቃወማለሁ። ቅዱሳን መላእክቱ ግን የቃሉ አገልጋዮች በዙሪያችን ስላሉ እናመሰግንሃለን። ክብርን ሁሉ ለአንተ እንሰጣለን። በደም ስለተሸፈንን አንተ በክብር በመካከላችን ስላለህ እናከብርሃለን። ከፍ በል በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም። የእግዚአብሔር ስም ብሩክ ይሁን። ወዳጆቼ ዛሬ እንዳልኳችሁ የጌታ ዳግም ምጽአት የሚል ርዕስ ነው ይዤ የመጣሁት። ሐዲስ ኪዳን ከሰላሳ ጥቅሶች አንዱ ስለ ጌታ ዳግም ምጽአት ይናገራል። ራሱ በመጀመሪያም ጌታ ኢየሱስ ክርስቶስ ተመልሶ እንደሚመጣ በሐዲስ ኪዳን የሰማ ነው ክርስቶስ ራሱ ነው። በዮሐንስ 14:1-3 ድረስ እንደዚህ በማለት በዮሐንስ ወንጌል ምዕራፍ 14 ከቁጥር 1-3 ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና፣ ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ የሚል ክርስቶስ ኢየሱስ ራሱ የሰጠው ተስፋ ቃል ነው። ሌላ ላይ ማቴዎስ 26:46 ላይ ማቴዎስ 26:46 እንደዚህ ይላል፣ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታዩታላችሁ አላቸው። መላእክትም መስክረዋል። ስለዚህ እግዚአብሔር ቃል ይናገራል። በሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ሐዋርያት ሥራ ምዕራፍ 1 ቁጥር 11 የገሊላ ሰዎች ሆይ ወደ ሰማይ የተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣ ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው ይላል። ስለዚህ ሐዋርያትስ ተናግረዋል ወይ? አዎ ሐዋርያትም አስተምረዋል። ፊልጵስዩስ 3:20 ፊልጵስዩስ ምዕራፍ 3 ከቁጥር 20-21 እኛ ሀገራችን በሰማይ ነውና ከዚያ ደግሞ የሚመጣ መድኃኒት እርሱንም ጌታ ኢየሱስ ክርስቶስን እንጠብቃለን። እርሱ ሁሉን እንኳን ለራሱ ሊያስደሚችልበት አሰራር ክቡር ስጋውን እንድንመስል የተዋረደ ስጋችንን ይለውጣል ብለው ወደ ክብራችን ክርስቶስ ሲመጣ እንደሚከተን ተናግረዋል። ግን እዚህ ጋር ማቆም ያስፈልገናል። ምክንያቱም ሐዲስ ኪዳንን መጽሐፉን ቀጥታ ገልጠን የሐዲስ ኪዳንን አሰሳ እንዳየ ነው ባለፈው። ሐዲስ ኪዳን ማለት አዲሷ ቤተክርስቲያን ወይም አዲሱ ኒው ቴስተመንት ወይም የት ጋ ነው የሚጀምረው ብለን ማየት አለብን። መጽሐፍ ቅዱስ ሲከፍት ሲገልጥልን ማቴዎስ ወንጌል፣ ማርቆስ፣ ሉቃስ፣ ዮሐንስን ስንመለከት ስቲል መቅደሱ ነበር። ክርስቶስ ኢየሱስ የመጣው በአሮጌው ኪዳን ክርስቶስ አልሞተም። ስላልሞተ መስቀል ላይ ደሙ ስላልፈሰሰ ስቲል ብሉይ ኪዳን ላይ ነበር። የብሉይ ኪዳን የአዲስ ኪዳን ትራንዚሽን ወይም መሸጋገሪያ የመጨረሻው ነቢይም የተባለው ዮሐንስ መጥምቁ ነው። የብሉይ ኪዳንና የአዲስ ኪዳን ወይም የብሉይ ኪዳን የመጨረሻ ነቢይ ተብሎ የተሰጠው ዮሐንስ መጥምቁ ነው። ስለዚህ ክርስቶስ በሕይወት በተወለደበት ጊዜና አድጎ በምድር ላይ ስራውን በጀመረበት ጊዜ እና እስከ ሞተበት ጊዜ ድረስ ያለው ዘመን የብሉይ ኪዳን መጨረሻ ወይም የአዲስ ኪዳን ማለቂያ ዘመኑ ላይ ብሉይ ኪዳን ማለቂያ ዘመኑ ላይ ነው። ስለዚህ ክርስቶስ ደሙ ሲፈስ ነው አዲሱ ኪዳን። ግን አዲሱ ኪዳን ያለ ሽግግር አይደለም ዝም ብሎ የጀመረው። ስለዚህ ሐዋርያት ስራ ሲነግረን መንፈስ ቅዱስ መውረድ ነበረበት። ክርስቶስ ራሱ ይህንን ነግሯቸዋል። ሄዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጉልኝ። ነገር ግን አንድ ነገር ብሏል። ነገር ግን ኃይልን እስክትቀበሉ ድረስ ከኢየሩሳሌም እንዳትወጡ። ኃይልን ከተቀበላችሁ በኋላ ግን በይሁዳ፣ በሰማሪያ፣ በምድር ዳርቻ ሁሉ ምስክሮቼ ትሆናላችሁ። ስለዚህ ያችን ጊዜ መጠበቅ ነበረበት። ጠቅላላ መጽሐፍ ቅዱስን ስናይ ሐዋርያው ጳውሎስ ሚስጥር የሚላቸው እንዲያውም ለሐዋርያው ወደ ሰባት ሚስጥር ተገልጦለታል ይላሉ። ሚስጥሮች ለምሳሌ አንደኛው እኛ ከአሕዛብ ጋራ አሕዛብና አይሁድ አንድ ርስት መውረሳቸው ሚስጥር ነበር። ክርስቶስ መጽሐፍ ቅዱስ ሲነግረን ወይም ማቴዎስ ወንጌል፣ ሉቃስ ወንጌል እነዚህን ስናይ ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ ስላልተቀበሉት፣ ለተቀበሉት ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጠ ነው የሚለው። የአብርሃምን ኪዳን ጠብቆ የብሉይ ኪዳን ነቢያት እንደተነበዩት ክርስቶስ ያንን ኪዳን ጠብቆ ለእነሱ ለአይሁዶቹ፣ ለገዛ ወገኖቹ ነበር የመጣው። ነገር ግን ስላልተቀበሉት በስሙ ስላላመኑ ጨርሰው ስለገፉትና ስለሰቀሉት ማለት ነው። እንትን ወንጌሉ መጀመሪያ በእነሱ ውስጥ ቢቀበሉትስ ኖሮ የሚለውን ጥያቄ ቢነሳ ቢቀበሉት ቀጥታ ወደ አንድ ሺህ ወደ ሚሊየንም ነበር ምንገባው ማለት ነው። በመሀል ያሉ ነገሮች ሳይኖሩ ክርስቶስን ሲቀበሉ በእነሱ ብርሃንነት ሁሉ ዓለም ሁሉ ይድናል። ለአንድ ሺህ ዓመት ክርስቶስ ሲነግስና ከዛ ወደ ነጭ ዙፋን ፍርድ ከዛ ወደ አዲስ ሰማይና አዲስ ምድር እንገባ ነበር። ግን ባለመቀበላቸው ምክንያት ያ ይሄ ራፕቸሩ እና የሰባት ዓመት የመከራው ዘመን የሚለው የመጣው ያንን ያመለክታል። ታዲያ እግዚአብሔር ይሄን ያውቅም? ግን ያውቃል። ምክንያቱም ኤፌሶን ሲነግራን ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለ እንሆን ዘንድ በክርስቶስ መረጠን ብሎ ፕላኑን እግዚአብሔር በማወቂያ ባህሌው ያውቃል ማለት ነው። ግን እኛ ስናጠር ብለን ለዚህ ነው አንዳንድ ሰዎች እንዴ ታዲያ ማቴዎስ የሚለውስ ሉቃስ የሚለውስ ብለው ጥያቄው መልስ አይሰጣቸውም። ራፕቸር የሚለው ወይም መነጠቅ የሚለው ለመቀበል ይቸገራሉ። ግን የመጽሐፉን አከፋፈል በትክክል ካወቅ ነው ይህንን ነው የምንረዳው። ሐዋርያው ጳውሎስ የተገለጠለት ክርስቶስ ኢየሱስ ከሞተ በኋላ ቤተክርስቲያን በርዝ ካረገች በኋላ አዲሷ ኪዳን ስትመጣ ነው በሂደት ኢቨን አዲሷ ኪዳን በርዝ አድርጋ ቤተክርስቲያን ስቲል ከመቅደሱ ጋራ ኮኔክሽን ነበራቸው። መቅደስ ነበረ እየሄዱ የሚያመልኩት፣ ከመቅደሱ ጋራ ይስባቸው ነበረ። ጥንቱኑ መከራው መጥቶ እስከሚለያቸው ድረስ ስደት መጥቶ ራሷ ብሉይ ኪዳኑ ነው የገፋቸው። እነሱ እኮ ብሉይ ኪዳንን አልገፉትም፣ ወደዛ ነበር የሚሄዱት። የዳኑትም አይሁዶች ስለሆኑ ወደ ክርስቶስን ይቀበሉ እንጂ ስቲል ግርዘትን፣ አንዳንድ ስርዓቶችን አይታችሁ እንደሆነ ሐዋርያ ጳውሎስ ራሱን ተለያይቶ ስዕለት ያቀርብ ነበር። ስቲል ይገፋቸው ነበር ወደዛ። ግን እነሱ ራሳቸው ብሉይ ኪዳኑ አዲሱ ኪዳን ገፋው። ምክንያቱም አዲሱ ኪዳን ብሉይ ኪዳን ስለተዘጋ ስዴድ መስራት ስለማይችል አዲስ ኪዳን እጅ መስጠት ነበረበት እና አዲሱን ኪዳን ሲገፋው ይዘው ሲወጡ ሐዋርያ ስራን ስታጠኑ በመጋፋታቸው መከራ በመድረሱ ያዕቆብ ተገደለ፣ እስጢፋኖስ በድንጋይ ተወገረ። ይሄ ነገሮች ሲመጡ እነሱ ይዘዋት አዲሷን ቤተክርስቲያንን ይዘዋት ወጡ ማለት ነው። ስለዚህ በየቤቱ በያገኙት በየውሃ ስር በየቦታው መሰብሰብ ጀመሩ። በኋላ ራሷን ይዛ ስትራክቸር አግኝታ ቤተ ክርስቲያን ፎርም እንደሆነች ሐዋርያት ሥራን ስናጠና እናገኛለን። ከዛ ስጦታ እንደተሰጠ አስተማሪዎች፣ ሰባኪዎች፣ ፓስተሮች፣ ወንጌላውያን የሚለውን ስጦታውን ይዞ ነቢያት የሚለውን ከብሉይ ኪዳን ለይቶት በአዲሱ ኪዳን አሰራር ሲመጣ በኋላ ሐዋርያው ጳውሎስ ለዚህ ለአሕዛብ ወንጌል ሰባኪነት ሲጠራ ይሄንን ምስጢር ነው የነገረን። አዲሷ ከአይሁድ ጋር እንዴት ርስት እንደተካፈልን እንዴት ይሄ ምስጢር እንደተገለጠ በክርስቶስ ኢየሱስ እነሱ ቀርበው ላሉትም የምስራች ርቀን ላለ ነው የምስራች ብሎ አንዴ በወንጌል በደሙ እንዴት እንዳስታረቀን ሮሜን ስታጠኑ እነ ገላትያ እነ ዕብራውያን ላይ እንኳን ሳይቀር ይነግረናል። ስለዚህ እዛ ላይ አሁንም ምስጢር የሚለውን የሐዋርያ ጳውሎስን ይዘን ነው እዚህ ጋር እንትን እናረጋለን ማለት ነው። ማቴዎስ ወንጌል ስለ መከራው ስለ መጨረሻው ዘመን ሲያወራ የሚያወራው ቤተክርስቲያን ንጥቀት በኋላ መሆኑን አሁን እያጠናን እንመጣለን ማለት ነው። ምክንያቱም ቤተክርስቲያን በዚህ ምድር ኤግዚስት ስታደርግ ክፉ መገለጥ አይችልም፣ ትከለክለዋለች። መንፈስ ቅዱስ ከኛ ጋር ስላለ ከቤተክርስቲያን ጋር ክፉ ማለት እንትኑ ሐሰተኛው መሲህ ግልጥ አድርጎ ራሱን መግለጥ እሱ በአጋንንት ስፒሪት በኋላይም ራሱን አጋንንት ሆኖ ነው የሚመጣው እና አይችልም መገለጥ በዚህ ምድር ላይ አይችልም። ሁለት መንፈስ እዚህ ምድር ላይ መስራት አይችልም። ስለዚህ ቤተክርስቲያን ስትሄድ ስትነጠቅ መንፈስ ቅዱስ አብሮ ከቤተክርስቲያን ጋር ስለሚሄድ ነው ነፃነቱን አግኝቶ ለሰባት ዓመት ይችን ዓለም እንግዲህ እንደ ኳስ ይጫወትባታል ማለት ነው። ያ ግን ከመሆኑ በፊት ሐዋርያው የተገለጠለት እንደነገረን አንደኛ ተሰሎንቄ ምዕራፍ 4 ከ13 እስከ 18 እንደዚህ ይላል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 እስከ 18 ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉ ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉትን እግዚአብሔር ከርሱ ጋር ያመጣቸዋልና በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን የሆንን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱት አስቀድመው ይነሳሉ። ከዚያ በኋላ እኛ ሕያዋን የሆንን የምንቀር ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን። እንዲሁ ሁልጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናሉ። ሁነን ይሄን ጥቅስ የምትሰሙት ብዙ ጊዜ ሐዘን ቤት ሰው ሲሞት ለቅሶ ላይ ነው። ግን ሐዋርያው እውነት ነው። እነዚህም የተሰሎንቄ ሰዎች በዛ ጊዜ ውዥንብር ውስጥ ገብተው ነበረ። ክርስቶስ መጥቶ ኦልሬዲ ሄዷል የሚሏቸው ነበሩ፣ ወይም በመከራው ዘመን ያለ ነው እያሉ የሚያስተምሩ ሰዎች ነበሩ። አሁን ራሱ መከራ ዘመን ላይ ነው ያለ ነው ብዙ ችግር ስለሚደርስባቸው። ስለዚህ ስለሞቱት ወገኖቻቸው በጣም ያስባሉ። እነዚህ ሰዎች ጌታ መጥቶ ከሄደ በቃ የሞቱትስ ምን ሆኑ? እኛስ ምንድን ነው መጨረሻችን? የሚል ጥያቄዎች ስለነበሯቸው ሐዋርያ ጳውሎስ ይሄን አስመልክቶ ኖ አለ። ተስፋ እንደሌላቸው እንደሌሎችማ እንዳታዝኑ፣ እንደሱ አይሆንም። ክርስቶስ በሚመጣበት ጊዜ ክርስቶስ ሲገለጥ እኛም ሆኑ እነሱ ሁላችን እኩል በደመና በአየር ላይ ክርስቶስ እንቀበላለን። እነሱ የማይሞት አካል ይዘው ሲነሱ፣ እኛ ደግሞ በቅስፈት አይን እንለወጣለን። ይህን ቆሮንቶስ ላይ በጣም ያብራራዋል። በቅስፈት አይን ተለውጠን የማይሞት የማይበሰብስ ህይወት፣ አዲሱን ህይወት ክርስቶስ ወደ ክብሩ የጠራ ቅድም ያነበብኩት በፊልጵስዩስ 3:20 ላይ እንደተባለው ስጋችንን ይለውጠዋል፣ የተዋረደውን ስጋችንን በክቡር ስጋው ይለውጠዋል እንዳለ ይሄን የተዋረደ ስጋችንን ይሄን ኃጢአትን መተው የሚያቅተው ስጋችንን ሟች በሽተኛ የሆነውን ስጋችንን ሊሚትድ የሆነውን አንድ ቤት ተቀምጦ በአንድ ነገር ብቻ ማሰብ የሚችለውን ምንም ማድረግ የማይችል በእድሜና በጊዜ የተወሰነ በቦታ የተወሰነውን ስጋችንን የማይሞትና የማይበሰብስ አድርጎ አካላችንን ይለውጠዋል። ያ ወደ ዘላለም ርስታችን የምንገባበት መንፈስ ቅዱስ በእኛ ላይ ታትሞ ተስፋ የተሰጠ ወይም የርስታችን መያዣ የሆነው ለዚህ ነው ብሎ ሐዋርያው ጳውሎስ ለተሰሎንቄ ሰዎች ያስተምራል። እንደውም ምን ይላል? በአንደኛ ተሰሎንቄ ምዕራፍ 5 ከአንድ ጀምሮ እስከ 10 እንደዚህ ይላል። አንደኛ ተሰሎንቄ ምዕራፍ 5 ከአንድ እስከ 10 ወንድሞች ሆይ ስለ ዘመናት ስለ ወራት ምን እንዲጻፍላችሁ አያስፈልግም። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ ታውቃላችሁ። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁ። ይመጣል፣ የጌታ ቀን ይመጣል። ወንድሞች ሆይ ስለ ዘመናት ስለ ወራት ማንም ሊነግራችሁ አያስፈልግም። የጌታ ቀን መምጣቱ አይቀርም። ያ ማለት ይሄ ታላቁ የመከራ ዘመን የሚባለው እሱ ቀን ይመጣል። እነሱ ልክ እንደምጥ ነው የሚይዛቸው። ድንገት እንደ ሌባ ነው የሚመጣባቸው። ተኝተው እያሉ ገና ነው ሲሉ ድንገት ይይዛቸዋል። እናንተ ግን ወንድሞች ሆይ እናንተ የቀን ቀኑ እንደ ሌባ ሊመጣባችሁ አይችልም። ለምን? እናንተ የጨለማ ልጆች አይደላችሁም፣ ብርሃን የበራላችሁ ናችሁ ይላል። ቁጥር 5 ላይ ሁላችሁ የብርሃን ልጆች የቀን ልጆች ናችሁና እኛ ከሌሊት ወይም ከጨለማ አይደለንም። እንግዲህ እንንቃ፣ በመጠን እንኑር እንጂ እንደ ሌሎች አናንቀላፋ። የሚያንቀላፋ በሌሊት ያንቀላፋ፣ የሚሰክር በሌሊት ይሰክራል። እኛ ግን ከቀን ስለሆንን የእምነትንና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር። እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ የምንነቃ ብንሆን የምናንቀላፋ ብንሆን ከእርሱ ጋር አብረን በሕይወት እንኖር ዘንድ ስለኛ ሞተ። እግዚአብሔር ትልቁ እንትን ያለው እግዚአብሔር ለቁጣ አልመረጠን። የተመረጥ ነው ለደህንነት ነው። ያለበዛ ክርስቶስ ለምን ሞተ? የክርስቶስ ደም ከንቱ ነው ማለት ነው። ሲል እኛም ቁጣ ውስጥ የምናልፍ እኛም መከራ ውስጥ የምናልፍ ከሆነ እና በራሳችን ስራ በራሳችን ጽድቅ በራሳችን መስዋዕትነት የምንገባ ከሆነ ዋይ ክርስቶስ ለምን ሞተ? ለምንድን ነው ልጁን እግዚአብሔር የሰቀለው? ለምንድን ነው ለኃጢአት መስዋዕት አድርጎ ወደዚህ ምድር ላይ የላከው? ሰው ስና ሜክ ሴንስ ነው የሚላቸው ነው። እኛ ለቁጣ አልተጠራንም። እኛ የብርሃን ልጆች ነን። እኛ የጨለማ ልጆች አይደለንም። ስለዚህ አይዟችሁ፣ ተነሱ፣ በርቱ፣ ተነሱ፣ አይዟችሁ። ክርስቶስ ኢየሱስ ሲመጣ ምንም ማንም ሊነግራችሁ አያስፈልግም። ምክንያቱም እሱ ሲመጣ እያንድ ሞተንም ብንሆን ከሙታን ድምፁን የምንሰማበት እኛ ነን ድምፁን የምንሰማው። ያ መለከት ሌሎች አይሰሙትም፣ ምድር አትሰማውም፣ ዓለም አይሰማውም። ግን መለከቱ ሲነፋ ሙታን በጌታ ያንቀላፉት ያን ድምፅ ይሰማሉ። እኛ ደግሞ በቅስፈት አይንለወጥና በአየር ላይ ክርስቶስ ላይ ከክርስቶስ ጋር እንገናኛለን። ይሄ ንጥቀት ወይም ራፕቸር የሚባለው መነጠቅ የሚለው ራሱ ትርጉሙ ምንድን ነው? አንድን ነገር ከእሳት ውስጥ ንጥቅ አድርጎ መውጣት ወይም አንድ ሰው መኪና ሊገጨው ሲሄድ መኪና ሲመጣበት እሱ ያላየው እናንተ አይታችሁት ጉጥት አድርጋችሁ ስታወጡት እንደማለት ነው። ከመከራ ከሚመጣው ክፋት ማለት ነው። ጀስት ራፕቸር ንጥቅ ያደርገናል። ክርስቶስ ቴክ ኦፍ ያደርጋል ማለት ነው። ይወስደናል፣ ወደ ራሱ ነጥቆ ይወስደናል። ያ ይመጣል ነው የሚላቸው። እንደ ሌባ የሚመጣባቸው ሰዎች አሉ። ለእኛ እንደ ሌባ ለእኛ እናውቃለን። ዊ ኖ ነው የሚለው እናውቃለን። ክርስቶስ እንደሚመጣ እናውቃለን። ዘመንን መመርመር አይደለም፣ ከላይ ነግራችኋል። ስለ ዘመናት ስለ ወራት ማንም እንዲነግራችሁ አያስፈልግም። እናውቃለን ነው የሚላቸው። እናው ሴንስ እናደርጋለን፣ እናውቃለን። ግን ያም ቢሆን ወንድሞቹ እህቶቹ አይዟችሁ፣ አይዟችሁ። ሲመጣ ጌታ እኛ ለጥቁጥ አይደለም የተመራው፣ ለዛ ያን መከራ በእኛ ላይ እንዲፈነጭ አይደለም እግዚአብሔር እኛን የመረጠን፣ እኛማ ለደህንነት ነው የተመራው። ለዚህ ነው ክርስቶስ ኢየሱስን የተቀበላችሁት ወዳጆቼ። ለዚህ ነው ክርስቶስን የተቀበል ጌታዬ ነው አምላኬ ነው ብለን የሾም ነው። ለዚህ ነው የዘላለም ሕይወት ይሰጠናል፣ ከሚመጣ ቁጣ ያድነናል። እሱ ከሚመጣው ቁጣ ስለሚያድነን ነው። አንደኛ ቆሮንቶስ 15 ከ50 እስከ 57 አንደኛ ቆሮንቶስ 15 ከ50 እስከ 57 እንደዚህ ይላል። ነገር ግን ወንድሞች ሆይ ይህን እላለሁ፣ ስጋና ደም የእግዚአብሔርን መንግስት ሊወርስ አይችልም። የሚበሰብሰው የማይበሰብሰውን አይወርስም። እነሆ አንድ ምስጢር እነግራችኋለሁ። አንድ ምስጢር እነግራችኋለሁ። ይህን ክርስቶስ በነበረበት ዘመን ሐዋርያቱም ማን ነው ደቀ መዛሙርቱም አያውቁም። ክርስቶስም ይሄንን አላስተማርም። ክርስቶስ የሰበከው የመንግስት ወንጌል ነው የሰበከው። ለአይሁድ አይሁዳውያን መካከል ነው የተመላለሰው። በእስራኤል ውስጥ ነው ክርስቶስ ወንጌልን የሰበከው። እስራኤል አልተቀበሉም። ቢቀበሉት መልካም ነበር፣ ለዓለም ሁሉ ይተርፉ ነበር። በእነሱ መንገድ እነሱ ከተቀበሉት በኋላ ወደ አህዛብ ልክ ለአህዛብን በረከት አረጋሃለሁ ስላለ አብርሃምን እኛ ለዓለም ሁሉ ይተርፉ ነበር። ክርስቶስን ቢቀበሉ ኖሮ ዓለምን ኮንትሮል ያደርጉት ነበረ። ስለዚህ ከመከራው ይልቅ ወደ ሚሊኒየም ወደ 1000 ዓመት ይዘውን ይገቡ ነበረ። ግን አልተቀበሉም። ገፉት፣ ናቁት፣ አይደለም አሉ። ስለዚህ አለ ለተቀበሉት በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ በምን በጸጋ የተሰበከልን ወንጌል ምን የጸጋ። ምክንያቱም እኛ አይሁዳዊ ያልነበርን ህጉን አናቅም፣ መቅደስ የኛ አይደለም፣ ምንም አናቅም። ስለዚህ የተሰበከው ወንጌል የጸጋ ወንጌል ተሰብኮልን ነው ወደ ክርስቶስ የመጣ ነው። ስለዚህ ምንድን ነው የሚላቸው እዚህ ጋር? የእግዚአብሔር መንግስት ስጋና ደም አይወርስም። ግን አንድ ምስጢር ልንገራችሁ፣ ሁላችን አናንቀላፋ፣ ሁላችን አናንቀላፋም። ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅስፈት አይን እንለወጣለን። ሁለት መለከት አሁን ቅድም እዛ ጋር ፊልጵስዩስ ውስጥ ያየነው የመጀመሪያው መለከ ሲነፋ ሙታን የማይበሰብሱ ሆኖ በጌታ ያንቀላፉት ሙታን የማይበሰብሱ ሆኖ ይነሳሉ አለና እዚህ ጋር ግን ሲነግራ ሁለተኛው መለከ ደግሞ ሲነፋ እኛ በህይወት ያለን የበቅስፈት አይን እንለወጣለን። መቼስ ባለፈውም ስለምነት አስተምሬያለሁ እኔ በዚህ ሎጂክ እንትን የሚያረክሰው እሱ እንደዚህ አይነት ሰው ወደ እምነት አይመጣም። መርከብ ያለ መሪ እንደሚጠፋ እንደሚነዳ እንደዛ ነው የሚሆነው። ልንገራችሁ ክርስትና በእምነት ይወረስነው ነው ምንቀበለው በእምነት ነው። የሚገርመው ይሄን ትምርት ከ20 አመት በፊት ያስተማሩ አባቶች አሁን እኛ እንደውም ብዙ ነገር ተገልጦልናል ብዙ ሴንስ የሚሰጥ ነገር ይዘን ነው እናስተምረው። እነሱኮ ምንም ነገር 666 ምን እንደሆነ ሳያውቁ ምንም ነገር ሳይገለጥላቸው በእምነት ሰብከው አስተላለፉት። ሲ እንደዛ ነው ምን ሰብከው አመለም ኖ ኳስቸን አይ ዶንት ኬር እኔ እንዴት ይሆን ይችላል ዳስ ናት ማይ ጆብ የኔ ስራ ይሄን መስበክ የሰማሁት የተረዳሁት መናገር ነው። ሲ እግዚአብሔር አይጠየቅም እንዴት ታረጋል አይባልም ገና እንደነቃለን ሙናት ነው እንዳልነው ላይሆን ይችላል ማለት ፐርፌክት ሆኖ እኛ ያልነው በጣም ከዚህ በላይ ሊሆን ይችላል እሱን አቃለሁ የሚቀር ነገር እንዳለ ብዙ እንዳልተረዳነው ወነ ሐዋርያውም ብሏል ሐዋርያውም ብሏል የዛን ጊዜ እንደምንደነቅ ከፍለን ከውቀት እንደምንናገር በድንግዝግዝ እንደምናይናል ይስ ልክ ነው ግን ስቲል የተገለጠውን ከመናገር ወደ ኋላ አንልም። ስለዚህ አንቀላፉት ግን የኋለኛው መለከት ሲነፋላቸው በድንገት በቅስፈት አይን ይለወጣሉ መለከት ይነፋልና ሙታን የማይበሰብሱ ሆኖ ይነሳሉ እኛ ግን እንለወጣለን። እኛ ማለት በህይወት ያለ ነው በህይወት አሁን ጌታ ቢመጣ በጌታ ያንቀላፉት እኔ አባት እናቴ በጌታ አንቀላፍተው ይሄዳሉ እናንተም እንደዚህ ሊኖራችሁ ይችላል እንደዚህ የቤተ ክርስቲያን ሰዎች ብዙ ምን ወዳጆች ሰዎች በጌታ ያንቀላፋሉ እነሱ ሁሉ የማይሞት የማይበሰብስ ጋር ይዘው መቃብር ባባባባ እያለ ሲከፈት ስንት ሐውልት በስንት ብር የተገዛ ሞታውን ሲያጣ እኛ ደግሞ በህይወት ያለን በምድር ላይ ያለን ደግሞ በቅስፈት አይን ተለውጣን ጌታን በአየር ላይ በደመና እንገናኘዋለን። ወደዚህ ምድር አይወርድም እስራብቸሩ ለቤተ ክርስቲያን ስለሆነ ለሙሽራው ስለሆነ የመጣው ወደ ምድር አይወርድም የሚወርድበት ሁለተኛ የሚመጣበት እሱ ወደፊት እናወራለን። ለዚህ ነው ሁለተኛ ክርስቶስ ይመጣል የሚለው ማቴዎስ ማን ነው ማቴዎስም ያወራን ሉቃስም ያወራን ማርቆስም ትንሽ የነገረን ሁለተኛ ክርስቶስ ስለመምጣቱ ነው። ክርስቶስም ራሱ የተናገረው ሁለተኛ በክብር ስለመምጣቱ ነው። አይን ሁሉ የውጉት ሁሉ እያዩት ስለመምጣቱ ነው የተናገረው። እንዳልኩት ለምንድን ነው ዛን ጊዜ ሜንሽን ያላደረገው ገና አልተፈጠረማ ግራ ነው የሚገባቸው ገና አልሆነማ። ግን እነ ዳንኤል ያቆም ነበር ነቢያቶች ያቃሉ ወደፊት እና ለነ ዳንኤል ሁሉ ያቃሉ ይሄንን ያቆት ነበር። ስለዚህ የማይሞት ሙታን የማይሞት አካል ይዘን እንነሳሉ። በመጀመሪያው መለከት ትንሳኤ አለ በሁለተኛው መለከት ያካል ለውጥ አለ ማለት ነው። በህይወት ያሉት ያካል ለውጥ ያደርጋሉ የመጀመሪያው መለከት ሲነፋ ሙታን የማይበሰብሱ ሆነው ይነሳሉ። ለዚህ ነው ለተሰሎንቄ ሰዎች አትዘኑ ማዘን አይገባችሁ ምልቁኑ ጠብቁ ጌታን በመጓጓት ጠብቁ ምክንያቱም ይመጣሉና ከርሱ ጋራ ይመጣሉ ያስነሳቸዋል ይላል። በቁጥር 53 እዛው 53 ላይ አንደኛ ቆሮንቶስ 15 53 ይህ የሚበሰብሰው የማይበሰብሰው ሊለብስ ይህ የሚሞተው የማይሞተው ሊለብስ ይገባል። ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሊለብስ ወይም የሚሞተው የማይሞተው ሊለብስ በዚያ ጊዜ ሞት ድል መንሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል። የሞት መውጊያ ኃጢአት ነው የኃጢአትም መውጊያ ህግ ነው። ነገር ግን በጌታ በኢየሱስ ክርስቶስ በኩል ድል መንሳት ለሚሰጠን ለእግዚአብሔር ምስጋና ይሁን አሜን ይላል። ስለዚህ ሞት ድል የሚነሳበት ሞት ሆይ ድል መንሳት ይታል ለሚባለው የዛን ጊዜ ነው። አሁን ሁሉ ነገር ተገስቶለታናይም እስከሚገዛለት ድረስ በአብ ቀኝ አስቀምጦታል ያለን አሁን ግን ሁሉ ነገር ይገዛለታል ገናም ይገዛለታል። የመጀመሪያ የሚገዛለት ሞት ነው። ሞት ድል መነሳት አለበት ለቅዱሳኑ ማለት ለኛ በክርስቶስ ኢየሱስ ህይወት ላገኘነው ሞት ድል መነሳት አለበት። ራእይም ይነግረናል ይቀሩት ሙታን ግን አልተነሱም ብሎ ይነግረናል። ስለዚህ በክርስቶስ ያሉት ይነሳሉ። ለዚህ ነው ወንጌልም መሰበክ ያለበት ክርስቶስን ስንሰብክ ለዚህ ነው ምንሰብከው እንጂ በመከራ ዘመን ምንጠብቅ ከሆነ ምንድነው ወንጌል እንዴት ነው ጉድ ኒውስ የሚባለው እንዴት አርጎ ነው ጉድ ኒውስ የሚሆነው? ክርስቶስን ተቀበል የሚመጣ ሰዓት አለ እሱን አልፈት ገባለ ከሆነ ለምን ክርስቶስ ሞተ አይደለም። በርግጥ ነው አሁን አንዳንድ ጊዜ በቤተክርስቲያን በፈተና ውስጥ አታልፈም ታልፋለች እሷ ቤተክርስቲያን በዚህ ምድር ላይ ያለች የምትፈተነው ከሰይጣን የሚመጣባት ፈተና ነው፣ ከእግዚአብሔር አይደለም። ከሰይጣን በሚላክባት ፈተና ቤተክርስቲያን በችግሩ ስልታልፍ ትችላለች። ታልፋም አለች፣ አልፋ በድል ወጥታለች። ሲያጠፏት እየባሰች እየነደደች ወጥታለች። ነገር ግን ይሄ ግን የእግዚአብሔር ቁጣ ነው። ከእግዚአብሔር ዘንድ የሚመጣ ቁጣ ስለሆነ እንዴት ለእኛ ቁጣ ይወርድብናል? ሴንስ አይሰጥም። አዎ ይሄ ከእግዚአብሔር ዘንድ የታሰበ ለሐሰተኛው ለማያምኑ ክርስቶስ ኢየሱስን እምቢ ብለው ለገፉ ሰዎች የሚመጣ የፈተና ዘመን ምድርን የሚፈትን ያዕቆብ መከራ ነው የሚለው እንደው እናየዋለን ወደፊት። ለያዕቆብ በተለይ አይሁዶች ለገፉት ለአይሁዶች ሞር ለነሱ። ስለዚህ አንደኛ ማን ነው ጌታ ሲገለጥ የሚከናወኑ ነገሮች? አሁን ፎርም ስናስይዘው ጌታ ኢየሱስ ሲገለጥ ምንድነው የሚከናወነው? የመጀመሪያ በጌታ ያንቀላፉ አስቀድሞ ይነሳሉ። ቀደም እንዳልን በጌታ አንደኛ ተሰሎንቄ 4:16 እንደነገረ ጌታ ራሱ በትእዛዝ በመላእክት አለቃ ድምጽ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱት አስቀድመው ይነሳሉ። ክርስቶስ ኢየሱስ ራፕቸር በሚሆንበት በሚገለጥበት ጊዜ በዳመና ሲገለጥ የሞቱትን መጀመሪያ ይነሳሉ። ሁለተኛ ከዚያ በኋላ እኛ ሕያዋን የሆንን የምንቀረው ደግሞ ጌታን በጌታን ለመቀበል ባየር ላይ ለመቀበል በቅስፈት አይን እንለወጣለን። አንደኛ ቆሮንቶስ 15:51-52 አንደኛ ቆሮንቶስ 15:51-52 ነገር ግን ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅስፈት አይን እንለወጣለን፣ መለከት ይነፋልና ሙታን የማይበሰብሱ ሆነው ይነሳሉ እኛም እንለወጣለን ይላል። እንደገና ለቆሮንቶስ ሰዎች ዮሐንስ እንደዚህ ብሏል። አንደኛ ዮሐንስ ምዕራፍ 3:2 ላይ አንደኛ ዮሐንስ ምዕራፍ 3:2 ወዳጆች ሆይ አሁን የእግዚአብሔር ልጆች ነን፣ ምን እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱን እንዳለ እናየዋለን፣ እርሱን እንድንመስል እናውቃለን። ምን አይነት ባዲ ነው፣ ምን አይነት አካል ነው የምንለብሰው ብንል የማይሞት ነው፣ የማይበሰብስ ነው፣ በሽታ የሌለው፣ ጉድለት የሌለው፣ እንከን የሌለው አካል ነው። ምናልባት አሁን በዚህ ምድር ላይ ያለን አይናችን ወይም እጃችን አካለ ጎደሎ ልንሆን እንችላለን። ይኖራል ዲሳቢሊቲ ሊኖረው ይችላል፣ ግን አዲሱ አካል ላይ ዲሳቢሊቲ የለም። ፐርፌክሽን ያለው ፍጹም ክርስቶስን እሱ እንደውም ዮሐንስ ምናልባት ጌታን እንመስል ይሆናል ነው የሚለው። እንደምቃለን፣ እንደ ብርሃን እንደምቅ እንሆናለን። አዲስ ንጹህ ኃጢአት የሌለው ማይንድ ነው የሚኖረን። በጣም አዲስ የሆነ አካል አእምሯችንም አዲስ ኃጢአት የማያውቅ በቃ አዲስ ነው የሚወለደው። ቦርን አገን የሚሆነው ያን ጊዜ የተወለደ ማይንዳችን፣ ነፍሳችን፣ መንፈሳችን ሁሉ አዲስ የሚሆንበት ጊዜ ነው። ይሄ ሊናፈቅ በጣም የሚገባው ጊዜ ነው። ኢሳይያስ 26:19 ላይ ኢሳይያስ 26:19 እንደዚህ ይላል፣ ሙታን ይነሳሉ። ምን ይላል ኢሳይያስ? ያውም ትንቢተ ኢሳይያስ ሙታን ሕያዋን ይሆናሉ፣ ሬሳዎችም ይነሳሉ። በምድር የሚኖሩ ሆይ ጠልን የብርሃንንም ጠል ነውና ምድር ሙታኗን ታወጣለች፣ ንቁ ዘምሩ ይላል። ሃሌሉያ ይላል። በተለይ ኢሳይያስ ብዙ ነው እንደዚህ የሚናገረው ስለ ክርስቶስ ኢየሱስ መወለድ፣ ለድንግል እንደምትሆን ሁሉን ነግሮን ክርስቶስ ኢየሱስም ሲገለጥ ማለት ነው። ሙታን ሲነሱ ምድር ሆይ እልል በይ ዘምሪ ነው የሚለው። እንዴ ታዲያ በኋላ እኮ የቀሩት ሙታን ይነሳሉ። ታዲያ ምንድን ነው እልል የሚሉት? ለፍርድ እየተነሱ እልል የሚሉት ቅዱሳን ናቸው የሚነሱት ሙታን ይነሳሉና፣ እልል በይ ዘምሪ። ለምን ተመልሰው ይመጣሉ፣ ይመጡላታል፣ ያሳርፏታል። ለዚህ ነው እልል በይ የሚላት። ክርስቶስ ኢየሱስ አስነስቶ ወስዶን እኮ ተመልሶ ለሺህ ዓመት ስለሚመጣና አብረነው ስለምንመጣ እዚህ ምድር ላይ አብረነው የነገስታት ንጉስ የጌቶች ጌታ ተብሎ አብረነው ስለምንነግስ ምድርን ብዙዎቻችን አስተማሪ፣ ሜር፣ አዛዦች፣ አለቆች ነው የምንሆነው እንደየሽልማቶቻችን። ስለዚህ ምድር እልል በይ እኮ የተባለችው ለዚህ ነው። እልል በይ ምድር የተባለችው ለዚህ ነው። ስለዚህ ይሄ ነው ክርስቶስ ኢየሱስ ይመጣል። የበጉና ከዛስ በኋላ የሰባቱ ዓመት ክርስቶስ ለምንድን ነው መጥቶ የሚወስዳት? ሰባት ዓመት ነው እንግዲህ ቁጥሩ። ለእግዚአብሔር አንድ ቀን 1000 ነው፣ 1000 አንድ ቀን ነው። ሰው መጽሐፍ ቅዱስ ያለውም በእምነት ተቀብለን ነው ምንለው እንጂ ኦ ኤግዛክትሊ ሰባት ዓመት ኤግዛክትሊ 7000 አንልም። ግን መጽሐፍ ቅዱስ ሰባት ዓመት የሚለውን ይዘን ነው። ከየት መጣ ይሄ ሰባት ዓመት የሚለውን ወደፊት እናዋለን። ምክንያቱም ሐሰተኛው መሲህ እዚህ ምድር ላይ እንትን የሚያደርገው ሰባት ዓመት ነው። ይሄ በበጉ ሰርጉ በራእይ 19:7 ላይ እንደምናየው ራእይ 19:7-9 እንደዚህ ይላል፣ የበጉ ሰርግ ስለደረሰ ሚስቱ ራሷን ስላዘጋጀች ደስ ይበለን፣ ሐሴት እናድርግ፣ ክብርንም ለእርሱ እናቅርብ። ያጌጠ እና የተጣራ ቀጭን የተለው አገር ልብስ እንድትለብስ እንድትጎናጸፍ ተሰጥቷታልና ቀጭኑ የተለው አገር የቅዱሳን የጽድቅ ስራ ነው ብሎ ይነግረናል። እርሱም ወደ በጉ ሰርግራት የተጠሩ ብፁዓን ናቸውና ብለ ጻፈ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው ብለ አለኝ ይላል። ይሄን ራሱ ራእይን ስንመለከት ራእይ ያለፈ ያሁን ዮደፊት ያየው ነው የጻፈው። ስለዚህ እንትኑ ራእይን አሁን ስታጠኑ አይ ቲንክ ከዚህ በፊት እንዳጠናችሁ የሰማው መስሎኛል። ሲጠና ምነት ላይ ያስጠናችሁ ሰው እሱን አሳይቷቸዋል። ምክንያቱም ራእዩ አንዳንዴ ጊዜ ምድር ላይ ያወርደዋል፣ አንዳንዴ ሰማይ ላይ ወስደዋል። እና ታሪኩ እንደዚህ ተቀጣጥሎ አይደለም የተጻፈው። እሱን ሲያወጣውና ሲያወርደው እንዳሳዩት ስለሆነ ነው እንደዛ ነው የተጻፈው እንጂ ተከታትሎ እንደዛ አይደለም ራእዩ የተጻፈው። ስለዚህ ነው እኛ ነን ለእግዚአብሔር ቃል እየመረጠን እያወጣን ስንት ቦታ የምንሰጠው እንጂ ራእዩን አንዳንድ ጊዜ ሰማይ ላይ ይሄዳል ያያል፣ እንደገና ወደ ምድር ያመጣዋል። ያለፈውን ያሳየዋል፣ ያሁኑን ያሳየዋል፣ እንደገና ወደፊት ይወስደዋል። እንደዛ ነው ያደረገው። ስለዚህ እዚህ ጋር 19 ላይ ቢያያትም አሁን አንዳንዶች ይሄን አይተው ምዕራፍ 19 ላይ ናቱ በጉ ራእዩ እንትኗ ሙሽራ አይታየችውና መጀመሪያ ይሄው እንትኑ መቅሰፍቱ ምናምን ኮረደ በኋላ ነው ይላሉ። ኖ እሱን እዛ ጋር ያሳየውና እንደገና ወደ ሰማይ ሲያወጣው ነው። እኔ ራሴ አሁን ሳስተምር ለኔም ይሄን አንደርስታንድ አደረገዋለሁ። እንደሱ ነኝ እኔም ራሴ ጋባለው ወደዛ ሄዳለሁ፣ ወደዚህ እመጣለሁ፣ ወደዛ ሄዳለሁ፣ ወደዚህ እመጣለሁ እንጂ እንደሱ አርጌ መቀጠል እኔም ራሴ ያስቸግሮኛል። ሲ አይቻልም፣ ያስቸግራል። ሲ አንዳንድ ጊዜ ሰማዩን ማሳየት ያስፈልጋል። እንደገና ወደ ምድር እንመጣለን፣ እንደገና ወደ ሰማይ እንሄዳለን። አሁን ራሱ ወደ ሰማይ እንሄዳለን። በሰባት ዓመት ሰማይ ላይ እንሄድና እንደገና ወደ ምድር ደግሞ መመለስ አለብን። እንደዛ አርጎ ነው ራእይን እኔ የሚገባ ባኝ እንደዛ። ስለዚህ የበጉ ሰርግ ስለደረሰ ሙሽራዋም ራሷን ስላዘጋጀች ደስ ይበለን። በጉ ሰርግ አለ። ለምንድን ነው ከመከራ ምን አይነት ሙሽራ ነው እንትኑ ሙሽራይቱን ኦኬ በመከራ ዘመን ትለፍና በኋላ ስትጨርስ ወስዳታለሁ የሚል ነው? ክርስቶስ እኮ የሞተላት ደሙን ያፈሰሰላት ይሄ እዛ ውስጥ እንዳትገባ ነው። ደሙ የፈሰሰው ለእሷ የከፈለው ለዛ ነው። ስለዚህ በራእይ 21:9 ላይም ሰባቱ ኋለኞቹ መቅሰፍቶች የሞሉባቸው ሰባቱ ጽዋዎች ከያዙት ከሰባቱ መላእክት አንዱ መጥቶ ወደዚህና የበጉ ሚስት ሙሽራዋን አሳይሃለሁ ብሎ ነገረኝ ይላል 21 ላይ። እንደገና ደግሞ ና ወደዚህና ወደ ላይ አወጣው ማለት ነውና የበጉ ሚስት ላሳየ ኦሬዲ እዛ ጋር ሙሽራ ሚስቱ ሙሽራ ሆና ክብሯን በክብሯ ላሳየህ ነው የሚለው። ቆላሲያስ 3:4 ህይወታችን የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። ይሄ ሊገባን የሚችለው የአይሁድን ካልቸር ስናቅ ነው። ይሄ ለአይሁዳውያን ራእይ ራሱ ለአይሁዳውያን የተጻፈው እና ክርስቶስ ራሱ ቅድም መጀመሪያ ያነበብኩት ጥቅስ ልባችሁ አይታወክ በእግዚአብሔር መኑ እኔ በአባቴ ቤት ብዙ መኖሪያ አለኝ ሲል ምንድን ነው ሚስተር ሊኮ ቤትን ማለት አይደለም፣ ስለ አካል ነው የሚያወራው። እዚ ይሄ ድንኳኑ መኖሪያችን ሲፈርስ በእጅ ያልተሰራ ቤት አለን። አካል ስለ አካላችን ነው የሚያወራው። ግን የሚነግራቸው አንደርስታንድ ስለሚያረጉት በቤት ነው የሚያወራቸው። በአባቴ ቤት ብዙ መኖሪያ አለኝ እያለ በቤት ነው የሚያወራቸው። ለምንድን ነው? ካልቸሩ ነው። አንድ ሙሽራ አንዲትን ሴት ሚስት ሲያጭ ትልቅ እንትኑ ምንድን ነው? ካጫት ጊዜ ጀምሮ እስከሚወስዳት ድረስ በቤተሰቦቿ ቤት ከፍሎላት ነው የሚሄደው። እንትን እኛም ሀገር አይ ቲንክ ድሮ ነበር መሰለኝ እንትን ማጫ ወይም እንደሱ አይነት ነገር ይሰጣል። ልክ እንደሱ ከፍሎ ለቤተሰቧ የሚያስፈልገውን ከፍሎ ነው የሚሄደው። ስለዚህ እቺ ሙሽራ ከዛ ከታጨችበት ቀን ጀምራ ነጭ በነጭ ነው የምትለብሰው። ከቤቷ ወዴትም አትሄድም። በብዙ ሚዜዎቿ ትጠበቃለች። ለምን? ሌላ ጎረምሳ እንዳይተናኮላት ወይም እንዳይጠልፋት፣ ምንም ነገር ንጽህናዋ እንዳያበላሽ ትጠበቃለች። በአባቷ ቤት በቤተሰቦቿ ጋር ሁል ቀን እየዘመረ ሁል ጊዜ ማለት እየተዘፈነ በባህላቸው ሁል ጊዜ ድግስ እየሆነ ውጭ ውጭውን እያየች ትጠብቃለች። በስ በየትኛው ጊዜ ባሏ እንደሚመይ ሙሽራዋ መጥቶ እንደሚወስዳት በባህሉ አታውቅም፣ እሱም አያውቅም። ለዚህ ነው አባቴ ነው የሚያውቀው እኔ አላውቅም ሲል በአምላክነቱ አላውቅም ማለቱ አይደለም፣ በባህሉ ነው የሚነግራቸው። ስለዚህ አባቱ ነው የሚያውቀው። አባትየው ቤቱን ከቤቱ ከሱ አጠገብ ለሙሽራው ቤት ይሰራል። ማንም ሙሽራ እንደዛ ነው የሚያደርገው በባህላቸው። ስለዚህ ቤቱን ሲሰራ አባትየው ሁልጊዜ እየመጣ ቤቱን ቼክ ያደርገዋል። ኤኒ ታይም እሱ በተመቸው ጊዜ አባትየው መጥቶ ቼክ ያረጋል እና ያላለቀ ነገር ካለው ኦ ይሄ አልጨረስክም በዚህ ይሄን ስራ በዚህ ውጣ በዚህ ቅባ ይለዋል። ልክ ግን ቤቱ ማለቁን ኤኒ ታይም ሲነግረው ለሊት ሊነግረው ይችላል። እሱ ጧት መጠበቅ ሲችል ግን አይችልም መጠበቅ አይችልም ሙሽራው ከፍቅሩ የተነሳ። ስለዚህ በየትኛውም ሰዓት መጥቶ ሊወስዳት ይችላል። ስለዚህ ነው እሷ ደግሞ ሁሉ ቀን ደጅ ደጁን ሁሌ የፈረስ ኮቴ የዘፈን ድምጽ እየሰማች ሁሉ ጊዜ ውጭ ውጭ ሌት ተቀን ሆና ትጠብቃለች ስለማታቅ። ስለዚህ በየትኛውም ሰዓት ለሊት ሊመጣ ይችላል ቀን ሊመጣ ይችላል። በየትኛውም ሰዓት ሲመጣ መጀመሪያ የሚያረጋው ሙሽራውን ወስዶ ፈረሱ ላይ ካስቀመጠ በኋላ ይዟት ወደ አባቱ ቤት ነው የሚሄደው። ወደ አባቱ ቤት ከወሰዳት በኋላ እዛ ይሰራላት ቤት ውስጥ ይከታታል። ዘመዶቿ በሙሉ የሱ ዘመዶች በሙሉ ስጦታዎችን እዛ ቤት ውስጥ ያመጡ ይሰጣሉ። የእጅ አምባር፣ የእግር አምባር፣ ምን አክሊል ያላቸው እንዳቅማቸው ልብሶች፣ ምን ያለውም እንግዲህ ያላቸው በሙሉ ለቤታቸው ያስፈልጋል የሚሉትን እያመጡ እዛ ቤት ውስጥ ይሞሉታል። ለሰባት ቀን ድግሳል። ለዚህ ነው ገሊላ ላይ ክርስቶስ ኢየሱስ ቃና ዘገሊላ ሶስተኛው ቀን ላይ ነው የሚለው። ሰባት ቀን ነው ድግስ የሚያደርጉት። እሱንም መሳፍንት ላይም ሄዳችሁ ካያችሁ ማን ነው ያ ሳምሶን ለሰባት ቀን ድግስ እንደደገሰ እዛ ጋር እናገኛለን። የአይሁድ ባህል ነው ሲያገቡ ሰባት ቀን ነው የሚደግሱት። ከዛ ነው ሰባት አመት የሚለው የተወሰደውም ከዛ ነው። ስለዚህ ክርስቶስ እቺ ሙሽራ ለሰባት ቀን እዛ በተሸፈና በክብር በዚህ አይነት መልክ ድግሱ እየተደገሰ በመጨረሻ በሰባተኛው ቀን ግን አውጥቶ ፊቷን ከፍቶ ይገልጣታል። ስለዚህ ሲገልጣት ማለት ክርስቶስ ኢየሱስ ከሰባቱ አመት በኋላ ሲመጣ ሊገልጣት ለዓለም ይገልጣታል ሙሽራውን የሚገልጥበት እና በዚህ ምሳሌ ነው ይሄ ራፕቸር ወይም እቺ ቤተክርስቲያን ሙሽራውና ሙሽራዋ የሚለው። በኤፌሶን መልእክት ላይ ሐዋርያው ጳውሎስ ስለ ሙሽራ ሲያስተምር በዚህ መረዳት ነው እኛ ሙሽራ አድርጎ እኛ የክርስቶስ ሙሽሮች እንደሆነ የሚነግራን በዚህ ባክግራውንድ ነው በዚህ መረዳት ነው። ስለዚህ ለሰባት አመት ከክርስቶስ ጋራ በክብር ከክርስቶስ ጋራ ተናጭ ይሄን እንኳን ወደ እንት سنፈታው ሲ ክርስቶስ ዋጋ አልከፈለም ወይ ለሙሽራው? ዋጋ ከፍሎ እኮ ነው ጥሎን ሄደው። እንደዚህ እኮ አይደለም ትቶን ሄደው፣ ዋጋ ከፍሎ ለመንፈስ ቅዱስ አስረክቦን ነው ሄደው። ደሙን አፍስሶ አንጽቶን እንደገና ብቻችን እንዳንሆን ለመንፈስ ቅዱስ ሰጥቶን ሄደ። ትልቅ ነገር መንፈስ ቅዱስ ላይ ምን እንደሚል እዛ ላይ ብናይ ደስ ይለኛል። ምን ይላል ዮሐንስ ወንጌል 16:13 ላይ? ዮሐንስ ወንጌል 16:13 ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርም ይልና የሚመጣውንም ይነግራችኋል ይላል። እህ ለዚህ ነው ምስጢሮች ያላለቁ ነገሮች በሐዋርያቶቹም የተገለጡ ምስጢሮች በሙሉ መንፈስ ቅዱስ ከመጣ በኋላ ነው። የሚሰማውን ከአብ የሰማውን በሙሉ ወስዶ ምስጢሩን ሁሉ ይገልጥላችኋል። በብሉይ ኪዳን ማለት በአዲሱ ኪዳን ልክ ሲጀምር በማቴዎስ በማርቆስ በሉቃስ ላይ የዚችን የሙሽራዋን እንትናዋን ባናይ መንፈስ ቅዱስ ግን እንደሚገልጠው ክርስቶስ ራሱ ተናግሯል። ስለዚህ ይሄ ክርስቶስ መንፈስ ቅዱስ የገለጠው ነው ማለት ነው። ስለዚህ እቺ ሙሽራ ልክ በዚህ ምሳሌ ከሰባት አመት የሚለው በዚህ ምሳሌ የተወሰደ ነውና ሰባት አመት የበጉ ሰርግ አለ። ምንድነው የምናረገው? በራእይ ላይ አሁን እንዳሳየዋችሁ ታዲያ ሰባት አመት አንደኛ ህይወታችን የሆነ ክርስቶስ ነው ህይወታችን ስለሆነ ከሱ ጋር ህይወታችን የሆነውን ክርስቶስ እንቀበላለን። ሌላው ለምንድነው በሰባቱ አመት ውስጥ ምንድነው የሚፈጸመው? በላይ በሰማይ ማለት ነው ለቤተ ክርስቲያን ምንድነው የሚሆነው? ለሽልማት ጊዜ አያችሁ፣ እርስትና ሽልማት የተለያየ ነገር ነው። በጣም እኔ እሱን ሲሪየስ ሆኜ መናገር መፈልገው እርስታችንን የተቀበልነው ልጆች ስለሆነ ነው። በክርስቶስ ኢየሱስ ደም ስንታጠብ ሁላችን ልጆች ስለተደረግን እርስት ወርሰናል። እርስት የርስቱ ወራሾች ነን። ስለሱ ለርስታችን ምንም ያደረገነው ነገር የለም። ምንም የምንሰራው ስራ የለም። ማንም ሰው ሁላችንም አባታችን ንብረት ቢኖረው ልጅ ስለሆንኩኝ የአባቴን ንብረት የመወስ መብት አለኝ። ጥሩ ቢሆን መጥፎ ቢሆን ምንም ቢሆን የተማርኩ ቢሆን ያልተማርኩ ቢሆን የሚጠይቀኝ ሰው የለም። ግን ልጅ ነሽ ወይ ተብዬ ጠየቃለሁ። ልጅ መሆኔን ብቻ ማረጋገጫ ሳመጣ ወራሽ ነኝ። ልክ እንደዚሁ የእግዚአብሔርን መንግስት ለመውረስ ክርስቲያን ምንም መስራት አያስፈልገውም። በክርስቶስ ኢየሱስ በፈሰሰ ደም ከታጠበ ልጅነትን ስልጣን አግኝቷል። እንዲያው በጸጋ ድናችኋልና ማንንም እንዳይመካ በሥራው አይደለም የዳነው በጸጋ ነው ያም የልጅነት እግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለው ፍቅር እንደሰጠን ይሉ እግዚአብሔር ራሱ ዓለምን እንዲው ስለወደደ እግዚአብሔር ልጆች እንድንሆን ያደረገን ግን ሽልማት ሲመጣ አዋርድ ሲመጣ ግን ኦነርስ አሉ ሽልማት የሚሰጣቸው ሁልጊዜ ለሽልማት በቂ ሆኖ የተገኙ ሰዎች ናቸው ስለዚህ በዚህ በሰባቱ አመት ጊዜ ውስጥ ለሽልማት በበጉ ፊት እንቀርባለን ማለት ሮሜ 14:10 እንደሚነግረን ሮሜ 14:10 ሁላችንም በክርስቶስ ፍርድ ወንበር ፊት እንቆማለንና ስለዚህ ለሽልማት ነው በክርስቶስ ኢየሱስ ወንበር ፊት የምንቀርበው ሊጃጅ ሊያረጋን ሊፈርድብን ሳይሆን ሊያደምቀን ሊያከብረን ነው ሊያከብረን ከፍ ሊያደርገን ነው ክርስቶስ ኢየሱስ ለዛ ነው በፍርድ ወንበር ፊት የምንቀርበው ሁለተኛ ቆሮንቶስ 5:10 ላይ እንደዚህ ይላል ሁለተኛ ቆሮንቶስ 5:10 መልካም ቢሆን ወይም ክፉ እንዳደረገ ያንዳንዱ በስጋው የሰራውን ብድራት ይቀበል ዘንድ ሁላችንም በክርስቶስ ፍርድ ወንበር ፊት ልንገለጥ ይገባናል። ይሄ መልካም ቢሆን ክፉ ማናቸውም በስጋችን ያደረግነው በተለይ አሁን ይወላችሁ ስለ ነቢያት ምንም ስታስቡ ስለ አገልጋዮች ስናስብ በስጋ የተዘራ መበስበስ ነው። ስጋ መበስበስ ብቻ ነው ዋጋ የለውም። ሲ ስጋ ስጋ ነው። ስጋ ስጋ የሚሸት ነገር እሱ መበስበስ ነው ትርፉ። ሲመንፈስ ነው ህይወትና ሰላም ያለው ህይወት የሚሰጥ ዘላለም የሚሄድ መንፈስ ነው በስጋ ግን የሚዘሩ ይበሰብሳሉ ይላል እንደገና አንደኛ ቆሮንቶስ 3:11-15 አንደኛ ቆሮንቶስ 3:11-15 ከተመሰረተው በቀር ማንንም ሌላ መሰረት ሊመሰረት አይችልም እርሱም ኢየሱስ ክርስቶስ ነው ማንንም ግን በዚህ መሰረት ላይ ወርቅ ቢሆን በብር ቢሆን በከበረ ድንጋይ በእንጨት በሳር ወይም በአገዳ ያንዳንዱ ቢያንስ ያንዳንዱ ስራው ይገለጣል በሳት ስለሚገለጥ ያ ቀን ያሳያልና ያንዳንዱ ስራው እንዴት መሆኑን እሳቱ ይፈትነዋል ማንንም በርሱ ላይ ያነጸው ስራ ቢጸናለት ደሞዝ ይቀበላል ማንንም ስራው የተቃጠለ ቢሆን ግን ይጎዳበታል እርሱ ራሱ ግን ይድናል ነገር ግን ከሳት እንደሚድን ሆኖ ይድናል እስቲ ተመልከቱ ነው ቤቴ በሳት ቢቃጠልና ሮጬ ባመልጥ እርቃኔን ባዶዬን ነው የምቀረው ማለት ልክ እንደዛ ያፍራል ነው ሚል ያለ ሽልማት ባዶውን ይሆናል እሳቱ ይፈትነዋል ስለዚህ የመጀመሪያው ከዓለም ጋር ስለማይፈረድብን ክርስቶስን ከዓለም ጋር ጃጅ ስለማያረገን ለበዚህ በሰባቱ አመት ጊዜ ውስጥ ለመጀመሪያ የሚደረገው በበጉ ዙፋን ፊት እንቀርባለን ስለዚህ ሁላችን በስጋ የተዘራ መበስበስ ነው ግን በመንፈስ የተሰጠን የጸጋ ጾታዎችን ክርስቶስን መሰረት አድርገን ክርስቶስን ዋና አድርገን ክርስቶስን አልቀን እሱ ሆኖ አላማችን እሱ ሆኖ ዋናችን ስንሰራ በወርቅ በከበረ ድንጋይ ስራችን እንሰራለን ማለት ነው ያለበዛ እኔ ሚ ማይሰልፍ እነዚህ ነገሮች በሙሉ ሰዓቱ ያሳልፋቸው እሳቱ ገንዘብም እሳት ያሳልፍ ታቃላችሁ ወረቀት እንደሚበላ ምንም የሚያሳልፈው ነገር የለም የሚያሳልፈው ክርስቶስ የከበረበትን ክርስቶስ ዋና የሆነበት ክርስቶስ መሰረት ያደረገውን እሳቱ ያሳልፈዋል ያንን ያገለገሉ አገልጋዮች ሽልማት አላቸው አዋርድ አላቸው ይሄን በደንብ አድርጎ ሐዋርያት አስተምረዋልና ያንዳንዱ ማየት እንችላለን አስተምረዋል በደንብ አድርገው ስለዚህ ያንዳንዳችን የምንመሰረተው ወይ ምናስናገለግል ይሄንን ጥንቱን ውስጥ መከተት አለብን በግብር ይውጣ ሞላል ሞላ በቃ ስለተመቸን ወይም ከፍ ሰይ ስለተባልን ጎሽ ጎሽ ስላሉን ስላሞገሱን ስላወደሱን ከሆነ እና ያቺው ዳሴና ሙገሳ ስትቀር ደሞ ወርደን ታጭቂት ምንል ከሆነ ሲ ራሳችንን ቼክ ማድረግ ያስፈልገናል ምክንያቱም የዚህ ክብር የዚህ ዓለም ክብር ጊዜያዊ ነው ምንም አይጠቅመንም አሁን ሰው ቢያወድሰን ቢያመግሰኝ እኔ 5 ሳንቲም ኪስ ውስጥ አይጨምርልኝ ምንም አያረግልኝም ሙነት ነው መንፈሳዊ ሰው እግዚአብሔር ይባርክ ሲባል ሙነት ነው መንፈሱን ያነቃቀዋል እንዲሰራ ሞር እንዲጨምር ያደርጋዋል ወደፊት እንዲሄድ ያደርጋዋል ከዛ ባለፈ ግን ክብርን ዝናን ሌሎችን ነገሮች የምንፈልግ ስናገለግል ለገንዘብ ለጥቅም ለተለያየ ነገር ከሆነ አገልግሎታችን ይሄንን እሳቱ አሳልፈው ስለዚህ የዛን ቀን ተግበስብሶ ማለፍ የለም በጣም የሚናደዱ የጸጋ ወንጌል መቀበል የሚያስቸግራቸው ሰዎች ይሄ ነበር ይሄ ነው ጥያቄያቸው እንዴ እናንተ በጸጋ ሰው ሁሉ ድኗል በቃ ነው በቃ ኃጢአት ያረገ እንደፈለገው እንደዚህ ያረገ ይላሉ እንዴ የእግዚአብሔር ቃል ጸጋ ብቻ ሰብኮ ሐዋርያ ጳውሎስ እኮ ጸጋ ብቻ ሰብኮ ሌላ ዝም ብሎ አልተወም። አስተምሯል። በጸጋ ስለመዳናችን 100% አስተምሯል። ወነት ነው። ምንም ምን ጨምርበት ምን ቀንሰው ነገር የለም። የዳነው በጸጋ ነው። የምንኖረው በጸጋ ነው። አገልግሎትም እናገለግለው በጸጋ ነው። መንፈስ ቅዱስ ስጦታ የተሰጠን በጸጋ ነው። ይህን በጸጋ የተቀበልነውን በጸጋ እንድንሰጥ ደግሞ እንጠየቃለን። በጸጋ እንዲሁ እንደተማርን ሌሎችን እንዲሁ እንድንምር፣ እንዲሁ እንዳስተማሩን እንዲሁ እንድናስተምር፣ እንደተሰጠን እንድንሰጥ ጸጋው ያስተምራል። ጸጋው በአንድ እግሩ ብቻ አይደለም የቆመው። እውነትና ጸጋ ናቸው የተገለጡት። ጫማው ሁለት ነው። ያቺን ማህሌ ማህሌም ዘሰለሞን ላይ ያለች ሴት ጫማዎችሽ እንዴት ያማሩ ናቸው ይላታል። በጸጋና በእውነት ነው። ጫማ ማለት መሰረት ነው የቆምንበት። ስለዚህ ኢየሱስ ክርስቶስ ሲገለጥ በእውነትና በጸጋ የተገለጠው ጸጋና እውነትን ተሞልቶ በመካከላችን አደረ ነው የሚለው። ስለዚህ ጸጋም አለን እውነትን የሚዘን የተወለድ ነው እና አለ። ታዲያ ይሄ ጸጋ ይሄ ሽልማት የመጀመሪያ መጽሐፍ ቅዱስ 1:5 አክሊሎች ያሳያል። 5 አክሊሎችን መጽሐፍ አዲስ ኪዳን ማለት ነው። 5 አክሊሎች እንዳሉ በእነዚህ ቅዱሳኖች ይሄ የሚሸለሟቸው እንደሆኑ ያስተምራል። የመጀመሪያው ያዕቆብ 1:12 ያዕቆብ 1:12 ላይ ምን ይለናል? በፈተና የሚጸና ሰው የተባረከ ነው። ከተፈተነ በኋላ ለሚድኑበት ተስፋ ስለ እርሱ የሰጣቸውን የህይወት አክሊል ይቀበላልና። በፈተና ስለሚጸኑ ሰዎች አክሊል አላችሁ ነው የሚላቸው። አያቸው በፈተና መጽናት አክሊል ያሰጣል። በፈተና መጽናት ማለት ለክርስቶስ ማለት ነው። የእግዚአብሔር ለእግዚአብሔር ስራ በጌታ ኖራለሁ ብላችሁ ስትደሰደዱ ስትገፉ ማንኛውም ክፉ ነገር ሲደርስባችሁ በስሜ በሱ ስም ምክንያት በራሳችን ሰርቀን ብንታሰር አይደለም፣ አፋችንን መጠበቅ አቅቶን ሌላ ነገር ቢደርስብን አይደለም፣ ግን በክርስቶስ ኢየሱስ ምክንያት መከራ ፈተና ቢደርስብን ለዛ የህይወት አክሊል የሚሰጥ ሽልማት እንዳለ ያዕቆብ ይናገራል። እንደገና በሁለተኛው ደግሞ የጽድቅ አክሊል ይባላል። የጽድቅ አክሊል 2 ጢሞቴዎስ 4:8 የጽድቅ አክሊል ይባላል። ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ ይህንን የጻድቅ ፈራጅ የሆነ ጌታ ያን ቀን ለኔ ያስረክባል፣ ደግሞ መገለጡን ለሚወድ ሁሉ እንጂ ለኔ ብቻ አይደለም እያለ ሐዋርያት በተለይ ለክርስቶስ መገለጥ እንድንጓጓ ክርስቶስ ኢየሱስ እንዲመጣልን የሚያስተምሩት በዚህ አይነት መልክ ነው። ሐዋርያው ይሄ የመጨረሻ የሞቱ ስንብቱ ጊዜ ነው። እንግዲህ ተመልከቱ ምንድነው ከፊቱ የሚጠብቀው? በሰይፍ መቆረጥ ነው የሚጠብቀው። እንደሚሉት ይሄ ሁለተኛ ጢሞቴዎስን ሲጽፍ የመጨረሻው መጽሐፉ ነው፣ የመጨረሻ ጊዜው ነው። እንዲያውቃል፣ እንደተፈረደበት አውቋል። ያንን ለማስታወቅ ነው ለጢሞቴዎስ የጻፈለት። ግን ወየው ጉዴ እንደዚህ ሊሆን ነው፣ ባካችሁ ጸልዩልኝ፣ ጌታ ብርታት እንዲሰጠኝ አይደለም ያለው። ሩጫውን ጨረስኩ፣ ሃይማኖትን ፈጸምኩ። ታዲያ ምንድን ነው? ጀግና ነው፣ እንደ ጀግና ነው የሚሞተው። እና ምንድን ነው የሚለው? ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ ይሄ ደግሞ የጻድቅ ፈራጅ የሆነ ያ ቀን፣ ያቺ ቀን፣ ያቺ የሙሽርነታችን ቀን፣ የምንከባበርበት ቀን፣ ያ ቀን ለእኔ ያስረክባል። ደግሞ ለእኔ ብቻ አይደለም፣ እግዚአብሔር ይስጠው እንደሱ ስላለ ለእኔ ብቻ አይደለም፣ መገለጡን ለሚወድ ሁሉ። አያችሁ፣ ክርስትና ሁለት አይነት ነው። መገለጡን የሚወዱና ሽልማትን የሚያገኙ ሰዎች መገለጡን የሚወዱ ሰዎች ናቸው። ለምን? የክርስቶስ መገለጤቸውና ስራቸውን አገልግሎታቸውን በትጋት የሚሰሩ ሰዎች የክርስቶስ መገለጥ የገባቸው ናቸው። አያቸው ክርስቶስ መገለጡ ካልገባን ፎርዋት ምንድን ነው? እንደሌላ ሰው ለሶስት ስራ ሰርተን ገንዘብ እንትን ብለን መኖር አንችልም እንዴ? ምንም ችግር እኮ የለም፣ ማንም እንደሚኖረው ይኖራል። ግን አይደለም። መገለጡ የገባው ሰው ግን ይለያል። መገለጡ የገባው ሰው አያስቀምጥ፣ አይችልም። ስለዚህ ምን ይላል? ያ መገለጡን ለሚወዱ ነው እንጂ ለእኔ ብቻ አይደለም። እዚህ አለ የጽድቅ አክሊል የሚባል አለ። በአገልግሎት ሩጫ ለጨረሰ ሃይማኖት ለፈጸመ እና የጽድቅ አክሊል ስራውን ለፈጸመ ሰው ሃይማኖት የሚለው እምነት ነው። እዛ ጋ የገባው እምነት የሚለውን ሃይማኖት ብለ እምነት እና ሩጫ የሚለው ደግሞ የተሰጠው አደራ ማለት ነው። ክርስቶስ ኢየሱስ በደማስቆ መንገድ ላይ ተገናኝቶ የሰጠውን አደራ በቃ ላስረክበው ነው አለ። ሊሄድ ነው፣ ልንተያይ። እንደውም እሱ እኮ ሞቱን የሚወድ ሰው እንደሱ የለም። ሞት ጥቅሜ ይሆነልኝ ይላል። ብኖር ለእናንተ ነው እንጂ እኔ እኮ ሞት ጥቅሜ ለምን ልገናኝ ከክርስቶስ ጋር ቢሆንልኝ ሞቱን ልመስል ሞቱን በሚመስል ሞት ተባበረው ዘንድ እናፍቃለሁ። ሲ መሞቱ የማይገደው አንገትህ ይቆረጣል በሰይፍ ሲሉት ኖ እኔ እኮ እንደውም በሞቱ እንድመስለው ተዘቅስቄ እንደሱ መሰቀል ነው የምፈልገው። ሞቱን በሞቱ እንኳን ልመስለው ፈልጋለሁ። ምን ችግር አለ? ለምን አውቀዋል። እነሱ ተገልጦላቸዋል። ተገልጦላቸዋል። ክርስቶስ ኢየሱስ በሚገለጥበት ጊዜ ያለውን ክብር አይተውታል። ቀድመው አሽተውታል። ቀድመው ነክተውታል። ስለዚህ የጽድቅ አክሊል አለ። ሌላ ሶስተኛ የክብር አክሊል ደግሞ የሚባል አለ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 4 አንደኛ ጴጥሮስ ምዕራፍ 5 ቁጥር 4 ላይ እንደዚህ ይላል፣ የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ። ለእረኞች እረኛ ማለት እኔ በብዙ አይነት ነው ማየው። አሁን እዚህ ክፍል ጥቁጭ ብሎ የሚጠብቀን አልጃ ያለ እውነት ነው። ፓስተሮች ማለትም ሊሆን ይችላል። ደግሞ ሰዎችን አንድ ሰውም ሁለት ሰውም ሊሆን ይችላል። ምንጠብቅ የምናስተምረውም እረኛ ነን። እረኛ ነው ግን ሊትራሊ እረኞች ብሎ ነው ስፔሲፊክ አድርጎ ለፓስተሮች ነው ይሄን የሚላቸው። ይገለጣል አላቸው የእረኛ አለቃ፣ መንጋችሁን በትጋትና በትክክል አታስመርሩ ነው የሚላቸው። መንጎቻችሁን ጠብቁ፣ ለሚያጠቡት ራሩላቸው፣ በቀስታ ምሯቸው፣ ለህፃናቶቹ፣ ለትንሾቹ፣ ለግልገሎቹ ተጠንቀቁ፣ ቀፏቸው። ደግሞ እነዚህ ቀንዳሞቹንም ታገሷቸው። ቀንዳን በግ ውስጥ እኮ ስንት አራት አይነት ካራክተር ነው ያለው በበግ ውስጥ በግረኛ የሆነ ሰው። ለዚህ ቀስ ብሎ እናት አሉ፣ የሚያጠቡ አሉ፣ ሰዎች ከኋላቸው የሚያስከትሉ አሉ። እነሱን ደግሞ ቀስ ያች በቀስታ ምሯቸው። ሰው አለ ከኋላቸው የሚያስከትሉት። ህፃናት ደግሞ አሉ፣ እንደዚህም ካልደረስን የትም ካልጨበጥን የሚሉ አሉ። እነሱንም በቀስታ ይዞ ሶኬ ታገሷቸው። ቀንዳም ደግሞ አሉ፣ በቃ በፈለገው ይዘው መጥተው መጣል የሚፈልጉ አፋቸው እንደተሳለ ብርንት ሰይፍ የሚሆን ሲ እነሱም ታገሷቸው። ለምን? የእረኞች አለቃ ይገለጣል። በሚገለጥበት ጊዜ ሽልማት አላችሁ። የጽድቅ አክሊል የክብር አክሊል ትቀበላላችሁ። ስታገለግሉ በትጋት ለረኞ ለበጎቻችሁ በምትጠነቀቁት በበጎቻችሁ ላይ በምትሰሩት ስራ በአገልግሎታችሁ ዝም ብሎ እኮ አይደለም። እግዚአብሔር እኮ የማንም ሰው ባለዳ አይደለም። ይከፍላል። የሚከፍልበት ዋጋ የሚሰጥበት ጊዜ አለ። ስለዚህ ያ የክብር አክሊል እንድትቀበሉ ሉዝ እንዳታረግ የክብር አክሊልህን ነው የሚላቸው። ለዚች ለዓለም ጥቃጥም ጥቅማ ጥቅም ለገንዘብ ለሌላ ነገር ብለህ የክብር አክሊልህን አጥተህ በሳት እንደሚድን ሰው እዛ ጋ ያ አገልግለህ ወደ ጌታ ያመጣኸው ሰው ከብሮ አንተ ከኋላ እንዳትሆን ተጠንቀቅ። መቼስ ብዙ ሰርፕራይዝ እንዳለን እገምታለሁ። ልንገራችሁ፣ በጣም ሰርፕራይዝ ይኖረናል። ዛሬ አንቱ ነን ራሳቸውን አንቱ ያደረጉ ሰዎች ምናልባት እዛ ጋ ይሆናሉ። ሰው አየኝ አላየኝ አይደለም ነገሩ። ሰው ሰማ አልሰማም አይደለም። ተከበርኩ አልተከበርኩ፣ እውቅና ተሰጠኝ አልተሰጠኝ አይደለም። የሚያይንን ማየት ነው፣ የሚሰማንን መስማት ነው። እሱ ነው ለዘላለም የሚያከብረን። ዋጋ አለው፣ ዋጋዬ ከኔ ጋር ነው ብሏል። ዋጋዬ አለ ከኔ ጋር ነው ብሏል። ሌላ አራተኛ የደስታ አክሊል ይባላል። የደስታ አክሊል አንደኛ ተሰሎንቄ 2 ከ19 እስከ 20 አንደኛ ተሰሎንቄ 2 ከ19 እስከ 20 ተስፋችን ወይስ ደስታችን ወይስ የትምክታችን አክሊል ማን ነው? በጌታችን በኢየሱስ ፊት በማምጣቱ እናንተ አይደላችሁም? እናንተ እኮ የክብራችን ደስታችን ናችሁ። እዚህ እኔ ወዳጆቼ ልንገራችሁ፣ እናንተ እኮ ክብሬ ናችሁ። እኔ እናንተ ክብር ነኝ። እዚህ አገልጋይ ስለ የሚያገለግላቸው ሰው እንደዚህ አይነት ስሜት ነው ሊሰማው የሚገባው። የደስታ አክሊል ነህ፣ ክብሬ ነህ። ጌታ ሲመጣ እኮ በአንተ ነው የሚያከብረኝ ነው እንጂ እንደው በቃ ፈረደ። እንደውም አንዳንድ ጊዜ በጣም የሚያስደንቅ ቋንቋ ይሰማል ከአገልጋዮች። ማማረር በአገልግሎታችን የምናገለግላቸውን ሰዎችም ኮምፕሌን ማድረግ ወይም መናቅ ወይም ዝቅ አድርጎ ማየት ለአገልጋይ ተገቢ አይደለም። ለምን? የሐዋርያ ጳውሎስ የሚላቸው ምንድን ነው? እናንተ እኮ ተስፋዬ፣ ደስታዬ እና የትምክቴ አክሊል ናችሁ። የትምክቴ አክሊሎቼ ናቸው። አክሊል አለ፣ የደስታ አክሊል። ያ የደስታዬ አክሊል ማን ነው? እናንተ እኮ ናችሁ። በኢየሱስ ፊት በመምጣቱ እናንተ አይደላችሁም ወይ? እናንተ እኮ ክብሬ፣ ደስታዬ ናችሁ። እኔ እናንተን ክብሮቼ ናችሁ፣ ደስታዬ ናችሁ። እዚህ ሳስተምር ምንም አይሰማኝም፣ ልንገራችሁ። ደስ ነው የሚለኝ ቁጭ ብለው ቁጥር በበዛ ባየው ቁጥር ብዙ ሰው ሲኖር ደስ ነው የሚለኝ። እናንተ እኮ ክብሬ ናችሁ፣ የደስታዬ ምንጭ ናችሁ። እናንተ እኮ ለእኔ የደስታ አክሊል የምታሰጥኝ ናችሁ። እኔ ግን ይሄ ሲገባኝ ማለት ነው በደስታ ደስ ብሎ እኔም ሳገለግላችሁ ሳከብራችሁ ሳልንቃችሁ ስራራላችሁ የሚራሩ ሰዎች ሰሙ ኡስታይ ሳይ ጎሽ ጎሽ የሚሉ ብቻ አይደለም ይገስጻሉ የሚራሩ ሰዎች መንጋውን የሚራሩ እኔ አሁን ልጆቼን ስለምወድ ወልም ይሁን ጊዜ ጎሽ ጎሽ የለም በጣም እቆጣለሁ እንዴ ዲሲፕሊን አረጋለሁ ሲ የሚወዱን ሰዎች ናቸው የሚገስጹን ወደ ከፋት የሚመልሱን ተው አንተ ልክ አይደለም የሚሉን እኮ የሚወዱን ሰዎች ናቸው እኛ ባንወደውም እንኳን ስለዚህ የደስታ አክሊሎቼ ናቸው አምስተኛው የወርቅ አክሊል ይባል የወርቅ አክሊል ራእይ 4:4 ላይ ራእይ 4:4 በዙፋኑ ዙሪያ 24 ዙፋን ነበሩ በዙፋኖቹ ላይም ነጭ ልብስ ለብሰው በራሳቸው የወርቅ አክሊል ደፍተው 24 ሽማግሌዎች ነበሩ ያው መጨረሻም እንደምታዩቸው እነሱ እንደውም አክሊሎቻቸውን አውልቀው በበጉ እግር ስር አስቀመጡ ይላል አይ ቲንክ አንድ አክሊል ያስፈልገናል በበጉ እግር ስር ምናስቀምጠው ሁሌ እኔ ለአንድ አክሊል እንኳን ነው መሄደው ነው ምላችሁ እነት ነው የምነግራችሁ ለአንድ አክሊል አትሊስት ጌታው አንድ አክሊል ብትኖረኝ እግር ስር እኮ ማስቀምጠው ሲ ለኛ ክብር ብቻ እግር ስር ጌታን ስንተያይ በዙፋኑ ስር ምናስቀምጠው አክሊል ይኖረናል ማለት ነው ስለዚህ የማይጠፋ አክሊል ምን ይላል ይሄ አክሊል የማይጠፋ ነው እስካሁን የነገርኳችሁ አምስቱ አክሊሎች የሚጠፉ አይደሉም ለምንድነው በዛ ጊዜ በሮማውያን ጊዜ አክሊል ሰዎች ታግለው እርስ በርስ ታግለው ካንበሳም ታገሉ እርስ በርስ ተዋቅሰውም ታግለው ወይ ሮጠው ማራቶንም በአበባ የተጎነጎነ አክሊል ነው ጭንቅላታቸው ላይ የሚደረገው ግን ለዛ ተብሎ መከራቸው ለምሳሌ እንትኑ 6 ወር በፊት ከሆነ ኤክስ ፕራክቲስ ሲያደርጉ ራሳቸውን ከምግብ ሲከልሉ ኤክሰርሳይዝ ሲስፖርት ሲሰሩ ነው የሚውሉት ያቺን አክሊል በዛ በቄሳሩ ፊት ቆመው እላያቸው ላይ ያቺ በአበባ የተጎነጎነች አክሊል እላያቸው ላይ እንድትደረግ ይሄንን በማወዳደር ነው ሐዋርያው ምን ይላል አንደኛ ቆሮንቶስ 9:25 ላይ አንደኛ ቆሮንቶስ 9:25 የሚታገል ሁሉ በነገር ሁሉ ሰውነቱን ይገዛል እንደዚህም በሚጠፋው እነዚህም በሚጠፋው አክሊል ሊያገኝ ነው እኛ ግን የማይጠፋ አክሊል እናገኝ ነው አያች ያ ሰው እኮ የሚታገለው ቦክስ የሚያደርገው ራሱን ኤክሰርሳይዝ ያደርግ ራሱን የሚገዛው ለዚህ ለሚጠፋ አክሊል ነው ከሶስት ቀን በላይ አበባ መቆየት ይችላል ሲ ጀስት ዛሴት ሞመንት ልክ የጊዜያዊ ደስታ ነው በቃ ለዛ ብሎ ግን ድሪም ያደርጋል ከልጅነቱ ጀምሮ ሜቢ ድሪም አድርጎ ራሱ ለዛ ስፖርት ትሬን ያደርጋል ታዲያ ለዚህ ነው እግዚአብሔር መምሰል ማትረፊያ ነው የሚለን ለዚህ ነው ወዳጆቾ ያለ እኛ እኮ የማይጠፋ አክሊል ነው የምናገኘው ስለዚህ እኮ ራሳችንን እግዚአብሔርን መምሰል ብናስለምድ ማትረፊያ ነው ማትረፊያ ነው ነው የሚለን ማትረፊያችን ነው እግዚአብሔር ሰምሮክ ይሁን ስለዚህ ሰባት አምስት አክሊሎችን አይተናል እነዚህ አምስት አክሊሎች የማይጠፉ ክርስቶስ ኢየሱስ በሚገለጥበት ጊዜ በዚህ በሰባቱ ዓመት የመጀመሪያ የሚደረግልን አክሊል ሽልማቶቻችን ወይም በክርስቶስ ኢየሱስ ወንበር ፊት እንቀርብና እያንዳንዳችን በዚህ በሰዓቱ በተፈተነው ህይወታችን ሽልማቶችን እንቀበልበት ይሆናል ከዛ በኋላ የበግ ሰርግ እንዳለ መጽሐፍ ቅዱስ ይነግራናል ትልቅ ፈሽታ እንደሚኖር ትልቅ ክብር እንደሚኖር ይነግራናል ስለዚህ ጌታ ቢረዳን በሚቀጥለው ሳምንት እንቀጥላለን ጌታን በመጠበቅ መኖር እንዴት እንደሚገባን ሐዋርያት ያስተማሩትን እናያለን ይሄን ነገርያችሁ ልባችሁ ጌታን በመጠበቅ ታዲያ መኖር አለብን ለዚህ ነው ለካ ሐዋርያቱ በሙሉ ጌታን ስለመጠበቅ የሚያስተምሩት እንጂ ሞታችንን መከራን ስለመጠበቅ አንዱም ሐዋርያ አላስተማረም የአዲስ ኪዳን ሐዋርያ ያ ሞታችሁን ጠብቁ መከራውን ዘመን ጠብቁ በቃ ለመከራው ተዘጋጁ አልተባልንም ክርስቶስ ጌታችሁ ይመጣል ለዛ ተዘጋጁ የተባልነው ክርስቶስን በመጠበቅ እንድንኖር እሱን ደጅ ደጅ ያለኝ ሙሽራዋ ደጅ ደጅ ያያየች እንደምትኖር እኛም እሱን ደጅ ደጅ ያያየን ክርስቶስን እንድንጠብቅ በሚገለጥበት ጊዜ አንደኛ ከዚህ ስጋችን ያላቀቀናል ሲ ከዚህ እኔ እናንተ እንዴት እንደሆናችሁ I can't wait ልንገራችሁ አንደኛ ከዚህ ዓለም ጣጣ በሙሉ ያላቀቀናል ከዛ በኋላ ወደ ተባረከው ተስፋችን ወደ ተባረከው ወደ በጉ ሰርግ ውስጥ እንገባለን ክርስቶስን ፍለፊት ከሁሉ በላይ ፍለፊት እናየዋለን ያ ብቻ ይበቃናል ፊቱን አይተን እንጠግባለን ክርስቶስ ጋር ፊት ለፊት እንተያያለን። ከዓለም ሳያየው እኛ ነው መጀመሪያ የምናየው። በስልጣን በክብርም ሲመለስ አብረ ነው፣ የትም አንላቀቀም። ከዛ በኋላ ኤኒዌይ ኢየሱስ የሌለበት እኛ ምንም አያስፈልገን። መንግስተ ሰማያት ቢሆን ምን ቢሆን ኢየሱስ የሌለበት አንፈልግም። ስለዚህ ለዘላለም ከኢየሱስ ጋር የሚለየን የለም። ትዳር ነው አይደለም? ልክ እንደ ትዳር ነው፣ ማንም አይለየን፣ ሁለቱ አንድ ይሆናሉ። ይሄ ሚስጥር ታላቅ ነው ያለው ሐዋርያ ጳውሎስ። ስለዚህ ነው እኔ እላችኋለሁ፣ ይሄ ሚስጥር ታላቅ ነው። ባልየው ቤቱን ይተዋል፣ ወደ ሚስቱ ይጣበቃል። ማንም እግዚአብሔር ያጣምረው ማንም አይለየውም። ግን እኔ ነግራቸዋለሁ ይሄ ምስጢር ታላቅ ነው። ይሄ ምስጢር ያ ነው፣ ያ የቤተ ክርስቲያንና የክርስቶስን ጋብቻ ነው የሚነግራቸው። ታላቅ ምስጢር ነው፣ ነግራቸኋለሁ። ማንም አይለየን። እግዚአብሔር ስም ብሩክ ይሁን። ጌታ ይባረክ። ሁል ጊዜ ደስ ውስጤን የሚያሞቀው ደስ ነው የሚለኝ፣ ነገሮችን ምረሳበት፣ ችግሮችን ምረሳበት። እላይ አየር ላይ አንሳፎኛል፣ ከአየር ላይ ነው ያለሁት እኔ። ያው የጌታ ስም ብሩክ ይሁን። ወዳጆቼ ይህን አስቡ እሺ። አሁን በዚህ ምድር ላይ ብዙ ያልጎደለ የሚመስል ያልሞላላችሁ፣ የሰባችሁት ነገር ያልተሳካ፣ ወይኔ እንደዚህ ያላገባው አልወለድኩኝ፣ በዚህ ገባው ይሄ ሆነብኝ፣ እየታመምኩኝ ትማራለሁ ብዬ ያልተሳካልኝ፣ ወጥቼ ያልተሳ እያለ ሰይጣን ዙሪያችሁን የሚዞራችሁን ንገሩት። የተባረከ ተስፋ አለኝ፣ ሲመጣ ክርስቶስ ሁሉ ሙሉ ይሆናል። ዞር በልበሉት። ሁላችን እኩል ነው የምንሆነው። እሺ አይዟችሁ። ከዛ በኋላ ምድራዊ ኑሮ ይሄ ማግባት፣ ሚስት፣ ልጅ ሁሉ እኮ የለም። ዘላለማዊ ህይወት ውስጥ ነው የምንገባው። ዲግሪ አይሄድም። ሳይንቲስት ብትሆኑ እሱ አይሄድም። እሺ አይሄድም፣ ጊዜያዊ ነው። ስለዚህ በጊዜያዊ ነገር ልባችሁ አይክበድ። ሰዋት እኔ አሁን ተማሪ ቢሉኝ በነፃ ቢሰጡኝ አልማረም። ከዚህ በኋላ ልንገራችሁ፣ ይልቁኑ ቴዎሎጂ ቢያስተምሩኝ ይማራለሁ፣ የእግዚአብሔር ቃል ቢያስተምሩኝ ይማራለሁ። ዳሴ ምክንያቱም ክርስቶስ ሞር ለማወቅ መጽሐፍ ቅዱስን ስለሚናገሩ እሱን ለማወቅ ብቻ ለሚመጣውን ክርስቶስ። ይሄን ስላችሁ በዚህ ምድር ላይ ኑሮ አቆሙ ማለት አይደለም። እኔም እየኖርኩ ነው፣ ልጆች አሉኝ፣ ትዳር አለኝ። እሺ በሮንግ እንትን እንዳትወስዱልኝ፣ ግን ልባችን አይክበድ ለማለት ነው። ያለ መጨረሻ እናርገው ማለቴ ነው። እሺ ቢሆን እግዚአብሔር ይብር ሲሆን ይሆናል። እግዚአብሔር እኮ እየጸለይን ጌታ ለእኛ መልካም ስጦታ የሚሰጥ አምላክ ስለሆነ ጥለን እሱ ላይ ማለት ነው፣ ሳንጨነቅ ጥለን ያረጋል እግዚአብሔር። ግን ልባችን ደግሞ ከመሬት ጋር እንዳይሰፋ ማለት ነው። ተሰፍተን መሬት መሬት ስጋ ስጋ እየሸተተን በቃ በመከራ ሰይጣን በዛ በጣም ይጫወታል። ያ የእሱ ስላልሆነን ይቺ ምድር በእሱ ስልጣን ውስጥ ስላለች ስለማይፈልግ ያሰቃየናል። እንደዛ ስንሆን እዚህ እግዚአብሔር ስም ብሩክ ይሁን። ሰዓት ወሰድኩኝ፣ ተባርካችሁ ጸልዬ ጨርሳለሁ። ሃሌሉያ ሃሌሉያ። ጌታ ሆይ እናመሰግንሃለን። ጌታ ኢየሱስ ሆይ ና። የሚሰማ ሁሉ ና ይበል። ሙሽራው ቤተ ክርስቲያንም ና ይበል ተብሏል። ና ኢየሱስ የኔ ጌታ ና። አንተን መምጣት እንጠባበቃለን የኔ ጌታ። ተባረክ። የተባረከው ተስፋችን ክርስቶስ አንተ ነህ። እኛ መከራ አንጠብቅም። መከራ፣ ስቃይ፣ የሚመጣ ዘመን አንጠብቅም። ሐሰተኛ መሲህ አናስተናግድም። ጌታ ሆይ ክፉ ነቢያት፣ እነዚህ በመጨረሻው ዘመን የሚነሱትን ሁሉ አናስተናግድም። እኛ የምናስተናግደው አንተን ነው፣ የምንጠብቀው አንተን ነው። የተባረክ ተስፋችን አንተን ነው። ደጅ ደጅ እያየን የምንጠብቀህ አንተን ነው። አይናችን ሰማይ ሰማይ እያየ የሚጠብቀህ አንተን ነው ጌታ ሆይ ደግሞ አንተ ትመጣለህ። እንደ ተስፋ ቃል አትዋሽም። ትተንም ስትሄድ ከፍለህልን ሄድከው። ዋጋው በቂ ነው፣ የተከፈለልን ዋጋ በዚህ ምድር ላይ ለመኖር የሚያስችል። ብቻችንን አልተውከንም፣ ከመንፈስ ቅዱስ ጋር ነው አብረሰትህን ሄድከው። ጌታ ሆይ እናመሰግንሃለን፣ እንባርካሃለን። በዚህ ምድር ላይ ያለንም አንተ ከኛ ጋር ነህ፣ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ ብለሃል። ስልጣን ሰጥተህናል። በጊንጡ ላይ በባቡ ላይ እንድንጫማ ስልጣን ሰጥተህናል። እናመሰግንሃለን። ክፉን እንድንለይ የእግዚአብሔር የከበረውን ከተዋረደው እንድንለይ ስልጣን ሰጥተህናል ጌታ። መንፈስን ሰጥተህናል። መንፈስ ቅዱስ በሙላት በውስጣችን አለ። ቃሉን ያስተምረናል፣ ወደ እውነት ይመራናል፣ ያንተን ነገር በሙሉ ያሳስበናል። ወደፊት እንኳን የሚገለጠውን ነገር ሁሉ ይገልጥልናል ጌታ ሆይ። ከዓለም ጥበበኞች ከዓለም አዋቂዎች ሰውረህ ይህን ሚስጥር ስለገለጥክልን እናመሰግናለን፣ እናከብርሃለን። እኛ ማነን? እኔ ማነኝ ጌታ ሆይ? አንተ እኮ ነህ፣ አንተ ነህ ይሄን ያደረግከው። ጌታ እኮ ነው፣ አንተ ነህ። ስለዚህ እናመሰግናለን፣ እናከብርሃለን፣ ከፍ እናደርግሃለን። ወንድሞቼን እህቶቼን ሁሉ ባርክልኝ ጌታ ሆይ። በአንተ ቅዱስ በረከት የተባረኩ ይሁኑ። እግዚአብሔር ሆይ ስለ ቃልህ ለሰጡት ቦታ ቁጭ ብሎ ስላዳመጡ እጥፍ በድርብ ባርካቸው፣ መንፈስን በጥፍ አፍስስባቸው። በሚያስፈልጋቸው ሁሉ አምላኬ እንደ ባለጸግነት መጠን በክርስቶስ ኢየሱስ ሙላባቸው። ክብር ላንተ ይሁን። የሚያግዙኝንም እነነሳራን እግዚአብሔር ወይ ወንድሜንም ሁሉንም ባርካቸው። ክብር ላንተ ይሁን። ከፍ ከፍ በል በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም። ሃሌሉያ፣ አሜን፣ አሜን። የእግዚአብሔር ስም ብሩክ ይሁን። ተባረኩልኝ ወዳጆቼ።
ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ፍሃት በድንገት ይመጣባቸዋል።